በብሪቲሽ ኮሎምቢያ ዩኒቨርሲቲ የሚገኘው የሲአይቲአር 101.9 ኤፍኤም የጣና ሬዲዮ ነው። የጣና ሬዲዮ በየሳምንቱ እሁድ ከጧቱ 9 ሰዓት እስከ 10 ሰዓት ድረስ በሲአይቲአር 101.9 ኤፍኤም የሚያስተላልፈውን ዝግጅት አሁን ጀመረ። አዘጋጅ መላኩ ጸጋዬ። እንደምን አደራችሁ። ዛሬ መስከረም 23 ቀን 2003 ዓመተ ምህረት ነው። የዛሬ የአንድ ሰዓት ቆይታዬን ሚኖረኝን ዝግጅት በቅድሚያ ላስተዋውቅ። በመጀመሪያ እንደተለመደው በየሳምንቱ እንደማቀርበው ዜና ይኖረኛል። ከዛም ሙዚቃ እንደዚሁ ማስተዋወቂያዎች ካሰማሁ በኋላ ሌላ አንድ ፕሮግራም አለኝ። ፕሮግራሜ ወይዘሮ ስምረት ደነቀ ጋራ ቃለ መጠይቅ አድርጌያለሁ። ይሄ በተለያዩ ክፍሎች የተከፈለ ነው። የመጀመሪያውና ቀዳሚውን ዛሬ ይዤላችሁ ቀርባለሁ ማለት ነው። ስለዚህ የሚኖሩኝ ፕሮግራሞች እነዚህ ናቸው። ተቻለ መጠን በጣልቃ ደግሞ እንደዚሁ ዘፈን ለማሰማት ሞክራለሁ። አሁን ወደ ዜናው። ዜናውን የማሰማችሁ መላኩ ጸጋዬ ነኝ። የኢትዮጵያን 2002 ምርጫ ተቃዋሚዎችን በማዋከብና መንግስታዊ ተቋማትን በመጠቀም የበላይነቱን የያዘው ኢህአዴግ እርሱ የሚጠላቸውን አግሎ የሚወዳቸውን ደግሞ ለመጠቀሚያነት በሚያገለግሉት ጉዳይ ላይ ለመምከር በሚቀጥለው ማክሰኞ እሁድ እቅድ መያዙን የፓርቲው ልሳናት ገለጹ። ከልሳናቱ አንዱ የሆነው ዋልታ የመረጃ ማዕከል በሰራጨው መግለጫ ኢህአዴግ አምስት ተቃዋሚ የተባሉ ግን አፍቃሪ ኢህአዴግ ባህሪ በአብዛኛው የሚታይባቸውን ድርጅቶች ሸንጎውን ሰኞ ከሰበሰበ በኋላ ከሸንጎ ጋር መክሮ ማክሰኞ ደግሞ እነሱን ለማነጋገር አጀንዳ መያዙን ይገልጻል። ከኢህአዴግ ጋር ምክክር ያደርጋሉ የተባሉት የልደቱ አያሌው ኢደፓ፣ የአየለ ጫሚሶ ቅንጅት፣ የኢንጂነር ኃይሉ መኢአድ፣ በመራራ ጉዲና ከተገነጠለውና በአስር አለቃ ተስፋዬ የሚመራው የኦሮሞ ብሔራዊ ኮንግረስና የኢትዮጵያ የፍትህና የዲሞክራሲ ኃይሎች ግንባር የሚባሉ መሆናቸው ታውቋል። ኢህአዴግ ይህንን መግለጫ እንደሰጠ የመላ ኢትዮጵያ አንድነት ድርጅት ጥሪውን ውድቅ ማድረጉንም በድርጅቱ በሰጠው መግለጫ አስታውቋል። ድርጅቱ በዚሁ መግለጫው ሁለተኛ የሚሞኝ የለም የሚል አይነት ባህሪ ያለው ሰፊ ማብራሪያ ሰጥቷል። ኢትዮጵያ ውስጥ ወያኔን ብርቱ ተፎካካሪ የሆነው መድረክ በበኩሉ ለምክክሩ ያልተጋበዘ ሲሆን፣ መድረክ በበኩሉ ባለፈው ሳምንት ከወያኔ ጋር ሊደራደር እንደሚፈልግና የድርድር ነጥቦችንም በግልጽ ያቀረበ ሲሆን ኢህአዴግ ስለዚሁ ጥያቄ የሰጠው ምላሽ የለም። በሌላ ዜና ደግሞ ኢህአዴግ በአሁኑ በሚመሰረተው መንግስት ውስጥ አራት ምክትል ጠቅላይ ሚኒስትሮች የሚኖሩት መሆኑን የውስጥ ምንጮች እየጠቆሙ ሲሆን፣ ሁሉም የኢህአዴግ አባል ድርጅቶች ምክትል ጠቅላይ ሚኒስትሮች ጠቅላይ ሚኒስትርነቱ ይደርሳቸዋል ተብሎ በመጠበቅ ላይ ነው። በዚሁ ክፍፍል መሰረት የህወሓቱ መለስ ዜናዊ የበላይ መሪነቱን ጠቅላይ ሚኒስትርነቱን ሲይዝ፣ የኦሮሞ ኦህዴድ የደቡብ ብሔረሰቦች ተወካዮችና የአማራው ተወካዮች በየበኩላቸው የምክትል አውራነት ድርሻ ይሰጣቸዋል ተብሏል። በዚሁ የስልጣን ቡጨቃ የደቡቡ ኃይለማርያም ደሳለኝ፣ የአማራው ደመቀ መኮንን፣ የኦሮሞ አለማየሁ አቶምሳ ወይንም ከድር ሙክታር የምክትል ጠቅላይ ሚኒስትርነቱ ሹመት ይደርሳቸዋል ተብሎ እየተጠበቀ ነው። አዲሶቹ የመለስ ታዛዥ ባለስልጣናት መተካካት በሚባለው በወያኔ መርህ መሰረት የመጡ አዳዲስ መሪዎች የሚል አዲስ የስም እንደተለጠፈባቸውም ከዚሁ ጋር የደረሰን ዜና ያመለክታል። ከዚሁ ዜና ጋር በተያያዘም የሹምሽርም ስርዓት አብሮ ተከትሏል ይላል። የድሮው ምክትል ጠቅላይ ሚኒስትርን አዲሱ ለገሰን ጨምሮ ስብሐት ነጋ፣ ተፈራዋሏ፣ በረከት ስምኦን፣ ስዩም መስፍን የመሳሰሉ ወዝ ጠገብ ለጊዜው ከስልጣኑ ስም ዝርዝር የሉበትም። ኢህአዴግ በሚቀጥለው ሳምንት መለስ ዜናዊ የሚሾማቸውን ምክትል ጠቅላይ ሚኒስትሮችና ሌሎችም የካቢኔ አባላትን ሹመት መርቆ ስራ እንዲቀጥሉ ያደርጋል ተብሎ እየተጠበቀ ነው። ያቶ መለስ የውስጥ ምንጮች እንደሚሉትም ተቃዋሚዎችን አፍ ለማዝጋት በስም ተጠቃሽ የፖለቲካ ድርጅት አባልነት ከሚንቀሳቀሱት ከኢደፓና ከቅንጅት የምክትል ሚኒስትር ደኤታ ሹመት ለመስጠትም መታቀዱንም ይጠቁማሉ። ሌላው የውስጥ አዋቂዎች እንደሚሉት ይህ ከተሳካ አቶ ልደቱ አያሌውና አቶ አያሌ ጫሚሶ በሹመቱ ከታጩት ቀዳሚ ቦታ ይዘዋል ይላል። ምንጮቹ ሆኖም ይላሉ አቶ መለስን ውስጥ ለውስጥ የሚቃወሙት ሌሎች ወገኖች ይህንኑ በጽኑ እንደማይደግፉትም አብረው ያመለከቱ ነው ያሉት። በኢህአዲግ አዲስ መዋቅር መሰረት ደግሞ በርካታ የሚኒስትር መስሪያ ቤቶች ሽግሽግና የመዋቅር ለውጥ ይደረግባቸዋል። በዚህም በሽግሽጉ ውስጥ ጭራሹኑ የሚከስሙ የመንግስት መስሪያ ቤቶች እንደሚኖሩ ይነገራል። ከነዚህ መካከል የተፈራው አልዋው የአቅም ግንባታ ሚኒስቴር አንዱ መሆኑም ተነግሯል። የአቅም ግንባታ ሚኒስቴር ወያኔ ወልዶ ማደጉ ሳይታወቅ ከሐላፊው ጋር ጨምሮ እንዲከስም የወሰነበት አንዱ ተቋም ነው ተብሏል። ባለፈው አርብ መስከረም 21 ቀን 2003 ዓ.ም ተመረተ በአዲስ አበባ ከተማ በሶስት የተለያዩ ቦታዎች በደረሰ የእሳት አደጋ 2 ሚሊዮን 500 ሺህ ብር ግምት ያለው ንብረት መውደሙ ተገለጸ። ፒያሳ በአራዳ ክፍለ ከተማ በአንድ ቡና ቤት ላይ በጧቱ የእሳት ቃጠሎ ሲደርስ ሁለተኛው ደግሞ ገና የመጀመሪያው ሳይጠፋ መከሰቱንና ይሄም ሃያት ሆስፒታል አካባቢ በሚገኝ የግል መኖሪያ ቤት ላይ መድረሱ ታውቋል። ሶስተኛው በቂርቆስ ክፍለ ከተማ እንደዚሁ ተከታትሏል ተብሏል። በሶስቱም ሰዓት አደጋ መንስኤ ገና ያልታወቀ ሲሆን በሰው ህይወት ላይ የደረሰ ጉዳት አለመኖሩ ሲታወቅ በተቃራኒው በንብረት ላይ ግን ከፍተኛ ውድመት መድረሱ ተያይዞ የደረሰን ዜና ያመለክታል። 300 አባላት እንዳለው የተነገረለት የኢሃዲግ ደጋፊዎች በካናዳ ፎረም ሊቀመንበር ሳባ ደስታ ለዋልታ ኢንፎርሜሽን ማዕከል በሰጠችው ቃለ ምልልስ ፎረሟ የኢትዮጵያን ጥሩ ገጽታ ለማስተዋወቅ በበራሪ ወረቀቶች፣ በዌብሳይቶችና በአካል ምክክር ሲያደርግ መስመክረሙን አስተውቃለች። ከሳባ ደስታ ጋር መግለጫ የሰጡት ሌላው ባለስልጣን የኢትዮጵያ ኤምባሲ በካናዳ ሁለተኛ ኮንስለር ብርቱካን አያና በበኩላቸው መሰረተ ቢስ ቅስቀሳና ውሸት የሚያሰራጩ ትውልድ ኢትዮጵያን ተግባር ባሁን ወቅት በካናዳ እየቀነሰ መጥቷል ይላሉ። የተቃዋሚዎች ውሸት ይላሉ ንዑስ ባለስልጣን እየቀነሰ የመጣው ኤምባሲው ባደረገው ጥረትና በእጥፍ እየጨመረ ስለመጣው የምጣኔ ሀብት እድገት በተደረገ ገለጻና ማብራሪያ መሆኑንም ይዘረዝራሉ። ዘሮ ብርቱካን አያና በተቃዋሚዎች ውሸት የሚሉት ኢትዮጵያ ውስጥ መንግስታቸው የሚያደርገው የመብት ጥሰት፣ የአለህግ እስር፣ ግድያ እንዲሁም ጸረ ኢትዮጵያ አንድነት ተግባር ላይ የሚያነጣጥሩ ቅስቀሳዎች የሚያደርጉት ወገኖች እንደሆነ ይነገራል። ብርቱካን አያና የሚጠቅሱት የወያኔ ማጋለጥ ተግባር የቀነሰበትን አሃዝ ግን በዝርዝር በመግለጫቸው አላብራሩትም። ኢትዮጵያ የደቡብና ሰሜን ሱዳን ባለስልጣናትን አበይ ተብላ በሚጠራው ግዛቷ የድንበር አከላላይ ይዞታ ላይ እንድታነጋግር አዲስ አበባ ስብሰባ መጥራቷን ከአዲስ አበባ የደረሰን መግለጫ ያመለክታል። በአሜሪካዋ ውጭ ጉዳይ ሚኒስትር በወይዘሮ ሂለሪ ክሊንተን ጠያቂነት ኢትዮጵያ ሁለቱ የሱዳን ባለስልጣናት እንዲነጋገሩ ሁኔታዎችን እንድታመቻች መጠየቃቸውና የአቶ መለስ አገዛዝም ፈቃደኝነቱን መግለጹን ሱዳን ትሪቢዩን አስታውቋል። ደቡብ ሱዳንና ሰሜን ሱዳን በዚች ሀብት በዘይት ሀብት በበለጸገችው የአቤ ግዛት ወሰን በተመለከተ በርካታ ልዩነቶች ያሏቸው ሲሆን ግዛቷ ከሰሜን ወይም ከደቡብ ግዛት የትኛውን መምረጥ እንዳለባት የህዝብ ውሳኔ በመጪዎቹ ወራት ታደርጋለች ተብሎ እየተጠበቀ ነው። መጨረሻም ስፖርት። በአሜሪካን ሀገር በቺካጎ ግዛት በኢሊዮን ከተማ በዛሬው ዕለት በመካሄድ ላይ ባለው የማራቶን ውድድር ኢትዮጵያውያንና ኬንያውያን ጥሩ ፉክክር በማሳየት ላይ ናቸው። ገና አላለቀም እኔ እስከመገባ ድረስ። በወንዶች ጸጋዬ ከበደ፣ ፈይሳ ሌሊሳ፣ ድሪባ መርጊያ፣ ነገሪ ቱርፋ ከኢትዮጵያ የተሰለፉ ሲሆን ከኬንያ ደግሞ ሳሚ ዋንጂሩ፣ ሻን ቫንሲት፣ ኪብሪኮና ሮበርት ፒትሪኖ ይገኙበታል። በሴቶች ምድብ ደግሞ አስካለ ጣፋ፣ መገርሳ አጸደ ባይሳና ማሚቱ ደስታ ከኢትዮጵያ፣ ኢራና ሚክቶንኮ ከጀርመን፣ ናአካ ሳካማቶ ከጃፓን ግንባር ቀደም ውጤት ያመጣሉ ተብለው ከሚጠበቁት መካከል ይገኛሉ። ባለፈው ሳምንት እሁድ ሊዝቦን ፖርቹጋል በተደረገ ግማሽ ማራቶን ውድድር ታደሰ ቶላ አንደኛ ሲወጣ ሁለተኛና ሶስተኛ ደረጃ ያለውን ኬንያውያን ተቆጣጥረውታል። ታደሰ ግማሽ ማራቶንን 1 ሰዓት ከ01 ከ05 ሲጨርስ የኬንያው ጆስፓቶ 10 ከ01 ከ42 በመግባት ሁለተኛ ሲወጣ ሶስተኛ የወጣው ፍራንሲስ በሀገሩ ሯጭ በአምስት ሴኮንድ ተቀድሞ ነው። በሴቶች በኩል ያለውን ከአንደኛ እስከ አራተኛ በሙሉ የወጡት የኬንያ ሯጮች ናቸው። አድማጮቻችን፣ ዜናው አበቃ። ወደ ሌሎች ዝግጅቶች አመራለሁ ማለት ነው። አሁን አንድ ሙዚቃ ላሰማችሁ። አድማጮቻችን፣ ዘፈኑ ትንሽ ሴቶቻችን ላይ ተጽዕኖ የሚያሳድር ነው። ባህላዊ የመበሻሸቅ አይነት ገጽታ ያለው በመሆኑ ነው ለነገሩ ያቀረብኩት። ቢሆንም ግን መልሶ ለእሷ ሽውልል ያን ያህል መሳደብ አልነበረበትም። እስኪ ወደ ቀጣው ሌላ ዘፈን ልውሰዳችሁ። ለማንኛውም አንዳንድ ጊዜ እንደዚህ አይነት በጣም ባላንሳቸውን የሳቱ ዘፈኖች ይዘፈናሉ። ይሄ የቆየ ዘፈን ነው። እንግዲህ የቆየ ጋራ በመሄዱ ነው የመጣው። ስለዚህ በዚህ እንደምትረዱኝ ተስፋ አደርጋለሁ። እህቶቻችን በዚህ እንደማትቀየሙም ተስፋዬ ነው። በሚቀጥለው ደግሞ እናንተ የምትሳደቡትን ለወንዶቹ ለማቅረብ ሞክራለሁ ማለት ነው። ሰት አዩ ያለ አረጋኸኝ ፈቃዱ የተጫወተውን የኩራት ነው።
Thank you.
አድማጮቻችን ይህ የምትከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። የጣና ሬዲዮ ፕሮግራሜን እስከማስተካከል አንድ ሌላ ዘፈን ላሰማችሁ በመሃል። አድማጮቻችን ይህ የምትከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። ጣና ሬዲዮ ዛሬ አንድ ለት ያለ ዝግጅት ይዤላችሁ ቀርባለሁ። ይህም ዝግጅቴን በሚመለከት ስለሱ መግቢያ አንዳንድ ሀሳቦችን ለሰንዘር መረጃ በማቆየት ወይንም ሰነድ በመሰብሰብ ረገድ በርካታ ጥያቄዎች ይነሳሉ። ህብረተሰቡ ባለፈባቸው ታሪኮች ምን ደግና መጥፎ ተግባራት ተከናወኑ? የተከናወኑትስ ተግባራት በትክክል ተመዝግበዋል? ተይዘዋል? ለሚቀጥለው ትውልድ ሳይዛቡ መረጃነታቸውን አስተላልፈዋል ወይስ በተለያየ ትርጉም የተለያየ ገጽታ እየተሰጣቸው ያልፋሉ? ይሄ እጅግ በጣም አጠያያቂ ሆነ የታሪክ ሂደት ነው። ራሳችን እነዚህን ሂደቶች ዛሬም ቢሆን ይህ ትውልድ በደረሰበትም ቀደም ሲልም በነበሩት ታሪኮች ስኪል ይሄ ጥያቄ እያጠያየቀ ያለ ጉዳይ ነው። በተለይም አሁን በዘመናችን የሰው ልጅ የደረሰባቸው የታሪክ መመዝገቢያ ስልቶቹ አስተማማኝ ደረጃ ላይ ደርሰዋል ማለት በሚቻልበት ደረጃ ላይ እንገኛለን። ታሪኮቹን ስለዚህ ጉዳይ በተለያየ መልክ ለዘገጃቸው ይችላል። ዛሬ ቀደም ሲል ሲታዩ እንደነበሩት የመመዝገብ የመያዝ የማስተካከል ችግር የለበትም። በተለያዩ ከፎቶግራፍ ጀምሮ የታሪክ ጥንቅሮቹን በሰከነ ሁኔታ ሊይዝባቸው ስለሚችል ማለት ነው። በአጠቃላይም የሰነድ አያያዝን በሚመለከት በመጀመሪያ ደረጃ እንደው ጥሬ ቃሉን ሰነድን ምንድን ነው የሚለው የኛ መዝገበ ቃላት ይህንን ሲተረጉመው መያዝ፣ ማውረስ፣ ማስተላለፍ፣ መስጠት ይለዋል። በዚህ ረገድ ሰፋ ሲያደርገው ደግሞ ታሪካዊ መዛግብትን፣ የአስተዳደር መዛግብትን፣ የህግ መዛግብትን፣ የህክምና መዛግብትን፣ የቴክኒክ መዛግብትን፣ በቁፋሮ የሚገኙ የተለያዩ ድሮ መገልገያዎችን፣ ታሪካዊ ክስተቶችን ጨምሮ የሚይዝ መሆኑን ነው። አሁን ደግሞ ዘመኑ የድምጽ፣ የምስል፣ የፎቶግራፍ፣ የቪዲዮ፣ የኦዲዮ ቪዲዮ ይህንን የመሳሰሉ በርካታ የመረጃ መሰብሰቢያ መሳሪያዎች አሉት። በዚህ ረገድ ታሪኩን በስርዓት ለመያዝ ፍላጎቱና ምኞቱ ካለ ጊዜውም በትክክል ይረዳል ለማለት ነው። በመረጃ አሰባሰብ ጦት በተለይ በሀገራችን ረገድ በበርካታ ታሪክ ውስጥ ከሚጠቀሱት አንዱ ከ7ኛው ክፍለ ዘመን እስከ 15ኛው ክፍለ ዘመን የነበረው የኢትዮጵያ ታሪክ ክፍተት ነው። ይህ ታሪክ ኢትዮጵያ በእስልምና ሃይማኖት ተከታዮች በብዛት ክልሏ የተከበበበት አልፎ ተርፎም የወደብ መገናኛዋ አዶሊስ ሳይቀር የተዘጋበት ክስተት ነበር። ከዚህም በተጨማሪ ደግሞ ይሄ ታሪካዊ ወቅት የአክሱም ዘርዓ መንግስት አክትሞ ወደ ዛግዌ ዘርዓ መንግስት ሽግግር የሚደረግበትን ጊዜ ስለነበር በዚህ ረገድ ሌላ አንድ የታሪክ ትግል ተካሂዷል። የመንግስት ካንዱ ክልል ወደ ላይ አካባቢ የመሸጋገር ማለት ነው። ከዚህ ጋር ደግሞ የግዕዝ ቋንቋ በሰፊው ይነገርበት ከነበረበት ሁኔታ ግዕዝ በአማርኛና በትግርኛ ብሎም በአገውኛ ቋንቋ የተወጠረበት የታሪክ ጊዜም ነበር ማለት ነው። በዚህ ረገድ እንግዲህ እነዚህ ክፍተቶች አንዱን ወደ አንዱ ለማሸጋገር በከፍተኛ ደረጃ የታየባቸው ነገሮች ችግሮች እንደነበሩ ታሪክ ይመዘግባል። በተለይም ከዚሁ ታሪክ ጋር ተያይዞ የክብረ ነገስትና የፍታ ነገስት ብቅ ማለት ይህንን የታሪክ ክፍተት እንደሸፈነ በርካታ መዛግብት ያመለክታሉ። እንግዲህ ይህንን ለመግቢያ ያልካልኩኝ ስለ ሰነድ አያያዝ በመጠኑም ይህንን ለመግለጽ ከሞከርኩ ባለፈው የኢትዮጵያ ኮሚኒቲ በብሪቲሽ ኮሎምቢያ ኦገስት 28 2010 በበርናቢ ሪችመንድ አንድ የበጋ ፈንተዚያ ዝግጅት አዘጋጅቶ ነበር። በዚሁ የበጋ ወራት የፈንተዚያ ዝግጅቶች ከቀረቡት ቁም ነገሮች መካከል አንዱ በበርካታ ፎቶግራፎች፣ የቴምብር ስብስቦች፣ የታሪካዊ ምስሎች የመሳሰሉ በግለሰብ ደረጃ ተዘጋጅቶ አግኝቻለሁ። ይህንን ዝግጅት በተመለከተ በቀልቡ በለቱ ቀልቤን ከሳቡት አንዱ ነበር። ይህንን ሰፋ አድርጌ ለማቅረብ በአዘጋጇ በኩል ቀነቀጠሮ ይዤ ነው የተለያየ ነው። በዚህ ረገድ ታዲያ አዘጋጇ ለሁላችንም ምሳሌ የሆነ ስራ እንደሰሩ ነው ያየሁት። ለታሪክ መዛግብትን ያሰባስባሉ። ቴምብሮች ሳይቀር የተለያዩ ስብስቦች አሏቸው። አገራችን ያስተዋውቃሉ። በዚህ ረገድ እንግዲህ እኒህ ወይዘሮ ተምሳሌትነታቸው፣ አርአያነታቸው ለሁላችንም ነው። በእጃችን የሚገቡትን ሰነዶች ምን ያህል በስርዓት ይዘናቸዋል፣ ምን ያህል እንጠቀምባቸዋለን፣ ምን ያህል እናስተላልፋቸዋለን። እንደ ዋዛ ያልፋሉ። በእርግጥ የኛ ጊዜ የከንዋታ ጊዜ ነው ያለንበት። ከአንዱ ቦታ ወደ ሌላ ቦታ ስንሸጋገር የሁኔታዎች አለማመቻቸት፣ ታሪካችንም እንደዚሁ ከቦታ ቦታ እየተቆራረጠ እንደሚቀራቀል ነው። ያም ሆነ እሳቸውም በዚህ አይነት የታሪክ ጉዞ ላይ ያሉ ሆነው ግን ይህንን ለመወጣት የሚችሉትን እያደረጉ ስለሆነ ተምሳሌነታቸው ለእኛ ብቻ ሳይሆን ለመጪው ትውልድም በመሆኑ ወይዘሮዋ ጋር ዛሬ አጭር ቆይታ ይኖረኛል ማለት ነው። በዚህ ረገድ እንግዲህ ወይዘሮዋ ራሳቸውን ያስተዋውቁኛል። ከዛም ምን እየሰሩ ነው ያሉት? በዚህ ረገድ ለዚህ ዝግጅት መንስኤ የሆኑት ያዘጋጇቸው ዝግጅቶችስ ምንድን ናቸው? እስኪ ወደ ራሳቸው እንሄድ። በቅድሚያ እስኪ ራስዎትን ያስተዋውቁልኝ ለአድማጮች። ነው ግድ የለም ይሄ ዝግጅት ስለሆነ አንቱ እያልኩ እንቀጥላለን። እሺ
እሺ። ስምረት እባላለሁኝ።
ስምረት ማን? እስኪ እስከነ ሙሉ ስሞ ይንገሩኝ።
ስምረት ደነቀ ወልደ ሚካኤል።
ስምረት ደነቀ ወልደ ሚካኤል የት ተወልደው የት አደጉ?
ድሬዳዋን የተወለድኩት ያው እንግዲህ ሐረርና አዲስ አበባ ማለት ነው።
የት ነው የተማሩት?
ሐረር፣ ከዛ በኋላ ደግሞ አዲስ አበባ።
በጣም ጥሩ። በልጅነቱ ምን ነበር የሚያተኩሩት? ምን ያዘወትሩ ነበር?
ሂሳብ ወድ ነበረ። ታሪክ ወዳለው፣ ጂኦግራፊ፣ በኋላ መጨረሻ ላይ ቴክኒካል ስኩል ድራፍቲንግ፣ በዛ ነበር የጨረስኩት።
የት ትምህርት ቤት ማለት ነው?
ተግባረድ።
የተግባረድ የድራፍቲንግ ተማሪ ነበሩ ማለት ነው። እንግዲህ ከዛ ከተግባረድ ከተመረቁ በኋላ በምን ሙያ ተሰማሩ?
አይ በስራ ላይ አልተሰማራሁም፣ እንደጨረስኩኝ ወደ ውጭ ወጣሁኝ።
ጥሩ። እስኪ ወደ ዝርዝር ሌሎች ጉዳዮች ከመግባቴ በፊት ስለ ቤተሰቦች ጉዳይ፣ ባለትዳር ነዎት? ልጆች አለዎት? እስኪ ለአድማጮች ይግለጹልኝ።
አዎ ባለትዳር ነኝ። ባለቤት የቶ ግርማ ይባላል፣ ልጄ ቤቴ ይባላል፣ እህቴ ደግሞ ሳባ።
እንግዲህ ከባለቤታቸው ከአንድ ልጃቸውና ከእህታቸው ጋር ነው የሚኖሩት ማለት ነው። የት ነው ለመሆኑ የሚኖሩት?
ሰሪ ቢሲ።
የሰሪ ሜል ኦርላንድ የሚባለው የሰሪ ነዋሪ ናቸው። እዚህ ቫንኮቨር ማለት ነው በጥቅሉ ሲታይ። እንግዲህ በአጠቃላይ ለዚህ መንስኤ የሆነኝ እስኪ በቅድሚያ እንደው በትምህርት ቤት ሂደት ውስጥ እንግዲህ የድራፍቲንግ ተማሪ ነበሩ። እንግዲህ ከስዕል ጋር ከድራፍቲንግ ጋር እንደዚሁም ደግሞ ፋሽንም ነገሮች አይቻለሁ እዚህ። እስኪ ስለ እሱ በመጀመሪያ ግለጹልኝ።
የፋሽን ጉዳይ ላይክ እንደ ሆቢ የወሰድኩት ነው። ከልጅነት ጀምሮ አንዳንድ ጨርቆች እየቆረጥኩ መስፋት በእንደዚ አይነት እንትን አደረግ ነበር እና በዛው ያ የስፌትና የስዕል ነገሮች ሆቢ እንደ ሆቢ የወሰድኩት ነው። በኋላ ግን ቶሮንቶ ጆርጅ ብራውን ኮሌጅ በፋሽን ዲዛይኒንግ እሱን አጠና ነበር።
ከዛስ በዚህ ሙያ ተሰማርተው ሰርተዋል?
ያ ሰርቼበታለሁ ቶሮንቶ። ከዛም ደግሞ በትንሹ ደግሞ ሆም ቤዝድ ቢዝነስ አድርጌ በእንደዛ አይነት ሰራ ነበር።
አሁንስ በምን ሙያ ላይ ነው የተሰማሩት?
አሁን ደግሞ ለየት ባለ ሙያ ላይ ነው ያለሁት። አሁን የአዘ ላብ ቴክኒሽያን ሆኜ ነው የምሰራው።
እሺ እንግዲህ አሁን በጤና ዘርፍ ነው የተሰማሩት ማለት ነው። የፋሽን ዲዛይኑን ለምን ተውት?
በሆነ ምክንያት ነው ያቋረጥኩት። አንድ ጊዜ ሆነ ፍለድ ሃፕን አርጎ ነበርና በዛ ምክንያት የሆም ቤዝድ ቢዝነስ ፎር 3 ማንስ ሶሪ ለሶስት ወር ያህል ተቋረጠ እና ሆቴል ነበርን። ከዛ በኋላ ቤታችን ኢንሹራንስ አሰርቶ ተመልሰን ገባንና ቢትዊን ይቅርታ ቋንቋውን ደውለቅ በማድረግ አማርኛ ክሊር መሆን አለበት እና በመሀሉ የነበረውን ያንን ሶስት ወር ጊዜ ላይክ በፊት አንድ የተማርኩት ሙያ ስለነበረ ለምን ያንን እንደገና አፕዴት አድርጌ ወደ ሌዛኛው ስራ አልመለስም በማለት ያቺን ጊዜ በዛ አይነት ተጠቀምኩበትና ጨርሻ ላይ ያው አፕላይ ባረኩበት ስራ በዛው ተቀበሉኝና አሁን በእንደዛ አይነት በ ነው ስራ ላይ ነው ያለው።
ይሄ የልብስ ስፌት በእውነቱ ከሆቢ ጋራ በተያያዘ መልኩ ከእለት ሆም ቤዝ ቢዝነስ ወይም በግል ከሚሰራ ጋራ ብቻ ሳይሆን በእውነቱ በርካታ የፋሽን አይነቶች አይቻሉ ከዚህ ሰው የሰሩትና አሁንስ ያንን እንደገና ለመመለስ ከዚሁ ከስራ ጋራም ቢሆን እቅዱ አለዎት? እስኪ በመጀመሪያ ወደዛ
አሁንም ቢሆን በፊት የነበሩኝ ደንበኞች አሉ። ብዙ ጊዜ እየደወሉ እንድሰራላቸው የሚጠይቁኝ ኮንትራክት ደግሞ ለካምፓኒ ወደ 250 የሚሆኑ ሰራተኞች ያላቸው ያለው ካምፓኒ ትልቅ ካምፓኒ ለዛ ኤፕሮን እና ላፕኮት አቀርብ ነበር እና እነሱም ጠይቀውኝ በቃ ከዚህ ከሁለተኛ ስራ ጋር ስላልቻልኩኝ ስለበዛብኝ እሱን አቆምኩኝ። አንዳንድ የበፊት ደንበኞች የሚጠይቁኝ አሉ አልፎ አልፎ እና እንደው አልፎ አልፎ ያው ጊዜ ባገኘሁኝ ሰዓት እሰራዋለሁኝ። አሁን
በእውነቱ አድማጮች ይሄን እኔም አንዳንድ ስራዎቻቸውን አይቻለሁ። በጣም የሚደነቅ ስራ ነው። ጊዜና ሁኔታው አመቻችቶ ይህንን ቢገፉበት የበለጠ ውጤት ሊያገኙበት እንደሚችሉ ነው ተስፋ ማደርገው። ለማንኛውም ወደ መጣንበት መነሻችን ልመለስና አሁን ወደ ስብስቡ በለቱ በኦገስት 28 2010 አቅርቦት ወደ ነበረው የታሪክ ስብስብ የተለያዩ ታሪካዊ መጽሐፍት፣ የቆዩ ጋዜጦች፣ አልፎ ተርፎ ደግሞ በርካታ ቴምብሮች እንደዚሁም ደግሞ የታሪክ ቦታዎችን የሚያሳዩ ዝግጅቶች በወቅቱ ለተመልካች ህዝብ ሲያስተዋውቁ ነበር። አገራችን አምባሳደር ሆነው ሰርተዋል ማለት ይቻላል በለቱ በዛን ወቅት ማለት ነው። ይሄ እንግዲህ የኢትዮጵያ አምባሳደር ነበሩ ለማለት አይደለም ዳይሳሳት። ነገር ግን በዛን ዝግጅት ላይ ኢትዮጵያን በሚመለከት ከቡናችን ጀምሮ ታሪካዊ ቦታዎችን በማሳየት በማስረዳት በኩል ትልቅ ሚና ስለተጫወቱ ነው ይሄን ያነሳሁት። እስኪ በመጀመሪያ ወደ ቴምብሩ እንምጣና እዚህ የማያቸው በርካታ የቴምብር ስብስቦች አሉና እነዚህ የቴምብር ስብስቦች ጋራ ምን ያህል የቴምብር ስብስቦች አሉ? ምን አይነት ታሪካዊ ቴምብሮች እዚህ ውስጥ ይገኛሉ? ለምን አድማጮች እንደዚሁ ስዕሉን ስለማያዩ እስኪ ይግለጹልኝ እርስዎ።
ቴምብሮቹ ከዳግማዊ ሚኒሊክ፣ ራስ መኮንን፣ ጃንሆይ በተለያዩ የአክሱምን ታሪካዊ የታሪካዊ የሆኑ እነ ድንቅነሽ የተለያየ አይነት ቴምብር አይነቶች አሉ። ላይክ በየጊዜው የወጡ የነበሩ ቴምብሮች ከጥንት ጀምሮ ያሉ የተለያዩ ስብስቦች ይገኛሉ።
እንዴት ለማሰባሰብ ቻሉ እነዚህን?
ላይክ እንግዲህ አዘ ሆቢ ነው የጀመርኩት። ብዙ ነገር አዘ ሆቢ ነው የጀመርኩትና ከድሮ ጀምሮ ሰበሰብ ነበረ። የሆነ ስታምፕ አይቼል አልፎ አልፈልግም ኪፕ አድርገዋለሁኝና በእንደዛ አይነት ነው በሙሉ የሰበሰብኳቸው ከጥንት ጀምሮ። ከዛም እስከ ከጃንሆይም በፊት የነበረ የሚወጣ የነበረ ከዛም በደርግ ጊዜ ነበረ እንዲሁ የተለያየ አይነት ላይክ የሚወጡ የነበሩትን ቴምብሮች በሙሉ ሰበስብ ነበር።
በአጠቃላይ የዚህ ዝግጅት ዋና አላማው ምንድነው? እንግዲህ በርሶ ቃል እንስማው። እኔ ቅድም ለማለት ሞክሬያለሁ በርግጥ፣ ነገር ግን የዚህ ሁሉ ስብስብ ዋና አላማው ምንድነው?
ላይክ ያገሬን ታሪክ አንድ ነገር ማያዝ የዛ አይነት ፍላጎቱ ነበርኝ ከበፊት ጀምሮ እንደው እየሰበሰብኩ ባስቀምጠው ወደፊት አንድ ነገር ላይ ላውለው ይችላልው የሚል ሐሳብ ስለነበረኝ ነበርም ሰበስበው ነበር።
እሺ በጣም ጥሩ። በዛ ዝግጅት ላይ ስለ ተለያዩ የቴምብር አይነቶች የኢትዮጵያ አልባሳት እንደዚሁ ሲያወሱ ነበር። እዚህ ምን ማያቸው የኢትዮጵያ አልባሳት አሉ። እነዚህ እስኪ ለአድማጮች ይግለጹልኝ ምንድናቸው? አሁን እዚህ ማያቸው እነዚህ አይነቶች?
አዎ እነዚህ የአልባሳት አይነቶች በቤተ መንግስት ውስጥ የነበሩ ናቸው። ላይክ የሹመት ጊዜ ላይክ አይደለም በተለያየ ጊዜ የሹመት ጊዜ የሚያለብሷቸው አልባሳት ናቸው እነኚህና ከዛ ውስጥ ነው ይሄን ፎቶግራፎች ያገኘሁት።
እንደተባለው እንግዲህ የጥንት የኢትዮጵያ ነገስታት በሹመት በተለያዩ በዓላት እንደዚሁም ደግሞ በሰርግ ከዛም አልፎ ደግሞ በጦርነት ጊዜ የሚለብሷቸው የሚጠቀሙባቸው እምቢልታዎች አሉ፣ ካባዎች አሉ፣ በርኖሶች አሉ። እነዚህን በመሳሰሉ ሁኔታዎች እዚህም የተሰባሰቡት ይህንኑ የሚያመለክቱ የጦር ልብሶች አሉ። እዚህም አሁን እንደዚሁ በዚህ ዝግጅታቸው ውስጥ ከተካተቱት እነዚህ የአልባሳት አይነቶች እንደዚሁም ደግሞ የጎራዴ እንደዚሁ ጋሻ ሌሎችም የመሳሰሉ ተካተዋልና በጣም ኢንትረስቲንግ ነው። ከዚሁ ጋራ ደግሞ ዋንጫማ ያለሁኝ ትልልቅ ዋንጫዎች እና እስኪ ይሄ ምንድን ነው የሚባለው? እዚህ ጋር ምንድን ነው ያለው ሲሄን ይንገሩ።
ይሄ እምብልታ ነው እንደዛ ነው የሚሉት። ኤኒዌይስ እና በሙሉ እነዚህ ከብር የተሰሩ ናቸው እና እነዚህም ከዛው ከቤተ መንግስት ውስጥ የተገኙ ናቸው።
እሺ እስኪ እንግዲህ ምን እንደሚል እንደተባለው እምብልታ ነው በርግጥም። እስኪ ተቃቀን ስለሆነ ጽሁፉ ላይክ ትራምፕ ዌዝን መደነሚል ዊዝን ራይት ነው ያ ያ የተለያዩ መግለጫዎች አሉ ግን ጽሁፎቹ ትንሽ መነጽርም አድርጌ ላነባቸው አልቻልኩም። የሆነ ሆኖ ግን እንደተባለው ሲጎላ ባለ ነገር ይየም ላይክ ትራምፕ which is used Oh my God, I can't, which is used with a war time soldiers to inform their followers. Yeah, anyway, ይሄ ቀደም እንዳልኩት እምብልታ ሲነፋ እንግዲህ የተለያየ መልእክት አለው። በጦርነት ጊዜ የክተት መልእክት ያስተላልፋል፣ ሰራዊቱን እንዲመጣ እንዲሰባሰብ ይነገርበታል። እነዚህ ሁሉ እንግዲህ እዚህ ውስጥ የተካተቱ ናቸው። ሌሎችም እዚህ ደግሞ እንደዚሁ መስቀል አለው በትልቁ። እዚህም ሌሎች የብሔረሰብ ታሪካዊ ሂደቶችን የሚያመለክቱ ነገሮች ተካተዋል። እዚህ ጋር ደግሞ አሁንም ይሄ መስቀል ነው። የተለያዩ የመስቀል አይነቶች የሚያመለክት ነው። እንግዲህ ይሄንን የተለያዩ የመስቀል አይነቶች በእውነቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን በሰፊው እያንዳንዱ ቅርጹ ይዘቱ ከታች ጀምሮ እስከ ላይ የሚያስረዳበት ሁኔታ ነው ያለው በብዛት ይሄ እዚህ ጋር በስብስቡ ተካቷል ለማለት ነው። እዚህ ጋር አልባሳት አሉ፣ ከበሮ ያዙ ቄሶች፣ እንደዚሁም ያሬድ መዘምራን ናቸው። ይሄስ ምንድነው? ይሄ የአፈወርቅ ስዕል ነው። አፈወርቅ በአፍሪካ አዳራሽ የሳለው ስዕል ይመስለኛል። እዚህም ጋር ያለው እንደዚሁም በ የኢትዮጵያ የጥንት ታሪካዊ ቦታዎችን የሚያመለክት ነው። የላሊበላ እንደዚሁም የጎንደር። እዚህ ጋር ደግሞ አንዲት ወይዘሮ ልጃቸውን በጀርባቸው አዝለው ሲጓዙ ምናልባት ከባለቤታቸውም ጋር ሊሆን ይችላል፣ ሌላ አንድ ሰው አለ አብሯቸው። እሱን ያመለክታለ። ይሄ እንግዲህ አሁን እዚህኛ በዚህ መልክ እንየው እንጂ ስቲል ቤተሰቦቻችን ልጆቻቸውን በጀርባቸው ተሸክመው ከአገር አገር ከገበያ ገበያ ልጅስቲ አሁንም እየተንከራተቱ ነው። ገና የትራንስፖርት አቅርቦቱ ሙሉ በሙሉ አልተስተካከለም። እዚህ ደግሞ ማየው አንበሳ ነው። እንደዚሁ ልጆች ሜዳ ላይ ሲጫወቱ የሚያሳይ ስለላለ የተለያዩ ታሪካዊ ክስተቶች። ይሄ እንግዲህ ከዚህ ከቴምብራል አልበሙ ጋር የተያዘ ነው። ወደ ሌላ ቦታ ስንመጣ ደግሞ እዚህ ቡና አለ። እስኪ ስለዚህ ገለጻ አድርጉ።
ቡና ያው የመጀመሪያ ቡና አምራች ሀገር ኢትዮጵያ ናት። ብዙ የውጭ ህዝብ ግን አያውቀውም፣ የሚያውቁም አሉ። እና ይሄንን ላይክ በደንብ ያለንን ምርታችንን ለማሳወቅ ነው ይሄንን እዚህ ጋር ያደረኩት። ኤኒዌይስ በተረፈ ደግሞ ስታርባክስ በደንብ ያስተዋውቆልናል። ዘ በርዝ ፕሌስ ኦፍ ኮፊ በማለት ኢትዮጵያ ዘ ጊፍት ኦፍ ዘ ወርልድ በማለት ነው ያሳወቀልን። እና እንዴት ባህላዊ ቡናን እንዴት እንደምናፈላ ያሉ ሁኔታዎች ናቸው እዚህ ላይ የሚገልጹት። እና ኢትዮጵያን ኤርላይንስ ላይክ ሂልተን ሆቴል በተለያየ አይነት መንገድ አድርገው ያለንን ባህላዊ የቡና አፈላል አቅርበውታል እዚህ ላይ። እና እኛም በተቻለ መጠን ደግሞ ሀገራችንን ምን እንዳለን ማሳወቅ ደግሞ የኛ ፋንታም ነው። እዚህ ጋር ደግሞ የሚታየው ላይክ ኪኖ ሸባ ንግስት ሳባ እንዴት ቡና ትጠጣ እንደነበረ እንዴት ይቀርብላት እንደነበረ ያንን ነው የሚያመለክተው። እና ከባህልም አልፎ እንግዲህ ስማችን የሚጠራበት አንዱ ቡና ነው በማለት ነው እዚህ ላይ ያቀረብኩት።
አዎ፣ እንደተባለው እንግዲህ ስለ ቡና ገና ብዙ መባል ያለበት አለ። በዚህ ረገድ ይህንንም እዚህ ለማስተዋወቅ ሞክረዋል ወይዘሮ ስምረት። ከዚሁ ጋራ የቡና ይዞታችን በሚመለከትም ደግሞ በአጋጣሚ አንድ ነገር ለማስታወስ ወደድኩኝ። ባለፈው አቶ መለስ በኮሎምቢያ ዩኒቨርሲቲ ከተጠየቁት ጥያቄ አንዱ የኢትዮጵያን ቡና በሚመለከት የባለቤትነት ይዞታ ምን ያህል እየሰራችሁበት ነው የሚል ነው። አረቢካ የሚባለው ቡና ኦሪጂናሊ የእኛ እንደሆነ ገልጸው ይህንንም የፓተንት ወይንም ደግሞ የባለቤትነት ጉዳይ ገና እየተከታተሉ እንደሆነ እና ኢትዮጵያ ይህንን እንኳን በባለቤትነት ገና ያልያዘችበት ደረጃ ላይ መድረሷን ያመለከተ ነው። ነገር ግን በእውነቱ ቀደም ሲል እንደተባለው በዓለም ውስጥ የኢትዮጵያ ቡና ከጣዕሙ ከኳሊቲው ከዚያም አልፎ ደግሞ ቡና ራሱ አንዱ ኦሪጂኑ ኢትዮጵያ መሆኑን የማስተዋወቅ ስራ በበኩላቸው እየተወጡ ነው ያሉት ወይዘሮ ስምረት። እንግዲህ ይሄም በዛ ወቅት ከቀረቡ ዝግጅቶች አንዱ ነው። እንደተባለው በዚህ ረገድም ብዙ መስራት ይጠበቅብናል ማለት ነው። እዚህ ደግሞ ሌሎች የኢትዮጵያ አየር መንገድ እንደዚሁም ደግሞ ቀጭኔ የሰዎች ስዕልም እዚያ አካባቢ ያለው እና ይሄ ምንድን ነው ሲገለጹልኝ፣
ይሄ በየጊዜው ኢትዮጵያን አየር መንገድ የሚያወጣቸው ናቸው። ከዚህ ጋ ያው አይሮፕላኑ በሚበርበት ሰዓት ነው እና የት የት ዲስታንስ እንደሚሄድ ላይክ ርቀት የት እንደሚሄድ አፍሪካ ውስጥ እዚህ በካርታው ላይ ያሳያል። እና ያው ከአፍሪካም ውጭ የሚሄዱባቸው ብዙ ሀገሮች አሉ። ከዛ በተረፈ ደግሞ እዚህ ጋር ፓይለቱና ኮፓይለት ሆነው በሚበሩበት ሰዓት የነበረ ፎቶግራፍ ነው። ከዛ ደግሞ እዚህ በአየር መንገድ ውስጥ ያለ የቴክኒሽያን ፓርት ነው ያ እና ያንን ነው የሚያሳየው። እና በየተለያየ ጊዜ ላይ ከአሁን እዚህ ጋር 45ኛ ዓመት ሲያከብሩ የነበረ ነው። እዚህ ጋር 55ኛ ዓመት ከዛ ደግሞ 50ኛ ዓመት የተለያዩ እንትኖች እና ከዛ በተረፈ ደግሞ እነኚህ ደረት ላይ የሚደረጉ ያው እነሱ ናቸው። ይሄኛው ለምሳሌ ይሄ ለመጀመሪያ ጊዜ ዋሽንግተን ዲሲ ማብረር በመጀመሩበት ሰዓት የወጣ ነው ይሄ። እነዚህ ደግሞ ያው አረንጓዴ ቢጫ ቀይ ሆኖ ባንዲራችን ክንፉ ላይ ያለው ነው ይሄ። አሁንና ከዛ የነሱ ይሄ ራይቲንግ ፓድ ያው ለማስታወሻ የሚጻፉባቸው ወረቀቶች ናቸው እና እነሱም ቢሆኑ ቦታ ይኖራቸዋል በማለት ነው ያስቀመጥኳቸው። ምንም ነገር ልጥል አልፈልግም። ይሄ ደግሞ ላይክ ብዙ እንትኖች ውስጥ ያሉ በ50ኛ አመት ያወጡት ነው ላይክ መቀስ፣ ጥፍር ሞረድ እና የተለያዩ እንትኖች አሉ። እና ይሄ ደግሞ የፕሌኑ ሳምፕል ነው። ይሄን እንኳን ለልጄ መጫወቻ ነበር 2003 ላይ አዲስ አበባ ይሄን ጊዜ ለልጄ መጫወቻ ነበር እህቴ ያመጣችው እና ግን እኔ ለጊዜው ተጫወተበትና አንስቼ ደብቄ አስቀመጥኩና ይሄ ሲሰካካ ራሱ ፕሌኑ ይሆናል። ልክ ባየው ሰዓት እኔ ያሰብኩት ለወደፊት የሚሆነኝ አንድ ሳምፕል ማስቀምጠው ይሆናል በማለት እና አሁን ጥሩ ቦታ ሰጥቻለሁ።
እዚህ የሚሆን አልባሳት ያለው ይሄ ምንድነው? እዚህ አካባቢ
እነዚህ ካባዎች ናቸው። የተለያዩ የባህል ትኖሽ የተለያዩ የባህል ከወርቅማ አንስቶ እስከ ሲልቨር የተሰሩ የ ካባ አይነቶች ጃኖ ላይክ ይሄ ጭራ ዱላው የሚያዘው የተለያዩ ናቸው። እነዚህ ላይክ ለሰርግ ጊዜ ለመልስ ጊዜ የሚከራዩ ናቸው። አንዳንድ ሰዎች ደውለው የሚጠይቁኝም አሉ ለመከራየትና
ያ የግራፊክ ሰው በመሆኑት ይሄንን ዲስክሪፕሽኑን ፈልገን ማለት ገለጽ እንትን ትንሽ ለማብራት ይሄ ራሱ ምንድነው? አሁን ይሄንን ብለኛ ምን ገልጸው ካባ ካባ ነው እንላለን፣ ግን በጣም የተዋበ ነው። እስቲ እርሶ ይግለጹልኝ። ስለዚህ
ያ ካባ ላይክ አሁን እዚህ ጋር የሚታየው እኔ ይሄ ድሬስ ፎርም ይባላል። ልብሱን አልብሰን እኔ በመሳፋ ጊዜ ልብሱን አልብሼ የማቆመው ማለት ነው። እዛ ላይ ነው ያለበስኩት እና ከላይ ደግሞ ምንድነው ቲያራው አለ። ይሄ አሁን ወርቅማ አይነት ቀለም ያለው ነው። የብርማውም አለ እና ይሄ አሁን ነጮች ኬፕ ነው የሚሉት በእኛ ካባ እና ይሄ ለመልስ ጊዜ። አሁን ባለፈውም የዝግጅቱ ጊዜ የሆነ ጋዜጠኛ ነው ሲጠይቀኝ ያንን ነው ኤክስፕሌን ያደረኩለት። እና ይሄ ከሰርግ በኋላ ጌት ቱጌዘር የቤተሰብና የግንኙነት የሚደረግበት መልስ ማለት ነው። እና በዛ ሰዓት የሚለበስ የባህል አለባበስ ነው ይሄ።
ስለዚህ ሰርጋችን ራሱ የሰርግ ጊዜ አንድ የመደበኛ የሰርግ ቀን አለ፣ ከዛ የመልስ ቀን አለ ማለት ነው። አለባበሱም የተለየ ነው ማለት ነው።
ይሄ የመልስ ጊዜ የሚለበስ ነው በማለት ነው ያስተዋወቅኳቸው።
ኦኬ። በጣም ጥሩ አድማጮቻችን፣ አሁንም ይህ የምትከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። ክፍል ሁለትን በሚቀጥለው ዝግጅት አቀርብላችኋለሁ። አድማጮቻችን፣ ከአንድ ማስታወቂያ በኋላ ደግሞ ወደ ቀጣዩ ዘፈን እንሸጋገራለን ማለት ነው።
This boy and girl coming home from school look quite content with life. And why not? They're looking forward to an important date, dinner at home with the family. What's the matter? Doesn't that sound exciting to you?
Luckily, UBC students have lots of on-campus dining options.
World-famous blue chip cookies. Located on the main concourse of the sub, blue chip features yummy baked goods and cookies made in-house. Blue chip opens at 7 a.m. to serve all your early morning latte needs and is proudly served certified fair trade organic coffee since 2004. This business is owned and operated by the AMS, your student society.
አድማጮቻችን፣ አንድ ሌላ ተጨማሪ ማስታወቂያ አለኝ። ይሄ ማስታወቂያ የኢትዮጵያ ኮሚኒቲ በሚመለከት ነው። የኢትዮጵያ ኮሚኒቲ በሚቀጥለው ኦገስት 23 ከ3 PM እስከ 6 PM ድረስ በኮሊን ሁድ የኮሚኒቲ የመሰብሰቢያ አዳራሽ አመታዊ ስብሰባ ያካሂዳል። ስለዚህ አባላት እንደዚሁም ደግሞ አባል ለመሆን የምትፈልጉ ኢትዮጵያውያን ወገኖች ተገኝታችሁ የስብሰባው ተካፋይ እንድትሆኑ የኢትዮጵያ ኮሚኒቲ ያሳስባል። እንግዲህ በእኔ በኩል የለቱን ዝግጅት እያጠናቀቅኩ ነው። የለቱ ዝግጅት ከመጠናቀቅ በፊት አንድ ዘፈን አሰማችኋለሁ። ቀጣው የወይዘሮ ስምረት ደመቀ ክፍል 2 በሚቀጥለው ሳምንት ይዤ እቀርባለሁ። እስከዚያ ከዚህ ከሲአይቲአር 101.9 የጣና ሬዲዮ የምሰናበታችሁ መላኩ ነኝ። ቀጣው ከአንድ ዘፈን በኋላ የሹክሹክታ ፕሮግራም ይቀጥላል ማለት ነው።